Voice of America.
ወደ ስልጣን ኃላፊነት ከመጡ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ ዛሬ ሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የእርሳቸውም ሆነ የድርጅታቸው ፍላጎት በኢትዮጵያ በእውነተኛ ምርጫ ተመርጦ ማገልገል እንደሆነ ገልጸዋል። የምርጫው ጊዜ እንዲተላለፍ እንደማይፈልጉም ተናግረዋል። በሶማሌ ክልል ሲፈጸም የነበረው የሰብአዊ መብቶች ጥሰት በእውነተኛው ዓለም ውስጥ ይደረጋል ተብሎ ለማመን እንደሚያስቸግርም ተናግረዋል። መለስካቸውማ ዝርዝሩ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከአራት ወራት በፊት የስልጣን መንበራቸውን ከያዙ በኋላ ለመጀመሪያ ጊዜ በጠሩት ጋዜጣዊ መግለጫ ጋዜጠኞች አያሌ ጥያቄዎች አንስተዋል። በዚህ ከሁለት ሰዓት ተኩል በላይ በወሰደ ጋዜጣዊ ጉባኤ ላይ ከቀረቡት ጥያቄዎች መካከል አንዱ የምርጫን ጉዳይ የተመለከተ ነበረ። እንደ ጥያቄው ከሆነ በሀገሪቱ ለውጥ መታየት የጀመረው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ነው። ይሄ ደግሞ በጣም አጭር ጊዜ ስለሆነ ሀገራዊ ምርጫው ለሌላ ጊዜ ተላልፎ ለውጡ ቢጠናከር አይሻልም ወይ የሚል ይመስላል። ጠቅላይ ሚኒስትር ለዚህ የሰጡት መልስም እንደሚከተለው ነበረ።
ምርጫን በሚመለከት ቀርቧል፣ ቢራዘም ለውጥ የተጀመረው አሁን ነው የሚለው በግል እምነቴ ትክክለኛ አይደል። እኔ የኢትዮጵያን ህዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ነው። ሳላሸነፍ አሁን በሆነው መንገድ የለውጡን ጊዜ አሁን ያለውን የሚቀረውን ጊዜ በመምራት እንዲራዘም የመግፋት ፍላጎት እኔም ድርጅቱም እስካሁን የለውም። ወደፊት ሀሳቡ የሚነሳ ከሆነ በውይይት ለህዝብ እንገልጥ ይሆናል። የኛ ፍላጎት እንደ ድርጅት ያለን ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ማረጋገጥ። ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ተረጋግጦ ኢህአደግ ካሸነፈ በሙሉ ልብ ያሰባቸውን ሀሳቦች ለማስተካከል የሚሮጥበት፣ ከተሸነፈ ደግሞ ለዘመናት ሲናገር የነበረውን ቃል ምንም አይነት የመከላከል ስራ ሳይሰራ እጅ ነስቶ ስልጣኑን በማስረከብ ዴሞክራሲያዊ ድርጊት መሆኑን ማረጋገጥ አለበት ብዬ አስባለሁ።
ዶክተር አብይ ስለ ምርጫ ብቻ አልነበረም የተናገሩት። ወደፊት በሀገሪቱ የሚካሄደው ምርጫ በምንም መልኩ ጥርጣሬ ሊፈጥር የማይችልና ውጤቱ በሁሉም ዘንድ ተቀባይነት የሚኖረው እንዲሆን እንደሚሰራ ጭምር ዘርዘር አድርገው አስረድተዋል።
የኔ ህልምና ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ እንዲመጣ ማድረግ ነው። ከተቻለ ቢያንስ ሬጅስትሬሽን አውቶሜት ማድረግ፣ ከተሳካልን ሙሉ አውቶሜት ማድረግ። የምርጫ ኮረጆ የሚባል ጥርጣሬ ኢትዮጵያ ውስጥ መጥፋት አለበት። ሳይመረጡ ማገልገል ትርጉም የለውም። ሳይመረጡ መስረጥ ነው የሚፈልገው እንጂ ለማገልገል ሳትመረጥ መጋፋት አያስፈልግም። ከተመረጥክ ማገልገል፣ ካልተመረጥክ ደግሞ ሌላ ማገልገያ አውድ መፈለግ ስለሚቻል ምርጫው ዲሞክራሲያዊ መሆኑን በጣም አበክሮ መስራት ያስፈልጋል። ለዚህ ደግሞ አውቶሜት ማድረግ ብቻ ሳይሆን የምርጫ ተቋሙ በኢህአደግም በተቃዋሚዎችም በህዝብ እንዲታመን አድርገን የማደራጀት ስራ የቀጣይ ዓመት ዋናው ስራችን ይሆናል። ተቋሙ በራሱ በሁሉ የሚታመን ኢህአደግ የሚያምነው ህዝብ የሚያምነው ተቃዋሚዎች የሚያምኑት ከጎኑ ነው የሚመለከቱም የሚያምኑት መሆን አለበት። የኛ ግብ ዴሞክራሲያዊ ምርጫ ማረጋገጥ ስለሆነ መራዘሙን በግል አልመርጠውም። እስካሁን አልተወያየንበትም። ጉዳዩን ስንወያይ የተለየ ሀሳብ ካለ ለህዝብ እንገልጻለን።
ጠቅላይ ሚኒስትሩ በቀረበላቸው ሌላ ጥያቄ ተመስርተው የዳሰሱት ጉዳይ የሶማሌን ክልል ወቅታዊ ሁኔታ የተመለከተ ነበረ። ያቀረቡት አንዳንድ ዝርዝር በእጅጉ የሚያስደነግጥም የሚያበረታታም ነበረ።
በጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት 10 ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ ፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስደነግጡ ነገሮች ተከናውኗል እዛ አካባቢ። ለምሳሌ በማረሚያ ቤት የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም የሚለውን ትተን፣ ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልክ አለ። ሁላችሁም እንደምታስታውሱት እዛ አካባቢ የምናደርገው ኢንተርቬንሽን በከፍተኛ ጥንቃቄ እና ብስለት ካልተፈጸመ በስተቀር ሶማሌን ብቻ ሳይሆን ቀጠናውን በሚያውቅ መንገድ እንዲሰራ ዲዛይን ይሆናል። ለምሳሌ ድሬዳዋ ላይ ሆን ተብሎ ተመጣጣው የጅቡቲ ዜጎች ተቃደሶባቸዋል። ለምንድነው ጅቡቲ እንዲነሳና በጥብጡ ወደ ቀጠናው እንዲሸጋገር? ዳጋጣሚ ሆኖ የጅቡቲ መንግስት በተለይም ፕሬዝዳንቱ የኢትዮጵያ ሁኔታ በቅርበት የሚከታተሉ የሚያግዙ ስለሆኑ መረጃ ሲያገኙ መረጃ እየሰጡ እየደገፉ ጉዳዩ እንዲረጋጋ ጥረት ማድረግ በመቻላቸው እንጂ በዚያ ክልል ብቻ ሳይወሰን ድንበር ተሻግሮ ግጭቱ እንዲሰፋ ያለመ ነው። ይሄ ለምን ሆነ እንዴት ሆነ እነማን አደረጉት የሚለው በሂደት ሙያተኞች በሕግ አግባብ እያጠኑ እያዩ ምላሽ የሚሰጡት ይሆናል። የተፈጸመው በደልና ወንጀል ግን አሳፋሪ ነው። ሁላችንም መማር ያለብን ነገር ስልጣን ላይ ስንሆን ፓወር ስንይዝ የምንወስደው የኃይል አወሳሰድ ሕግን የተከተለ ካልሆነ በዘላቂነት ፓወር ላይ መቆየት ስለማይቻል እኛ ዞር ስንል የሚወጣው ጉድ ለኛም ለሰሚውም የሚያስፈራ ስለሚሆን አሁን ስልጣን ላይ ያሉ ሰዎች ትምህርት መውሰድ ያለባቸው ከዚህ እዛ ያስተካከለ ነው። ለውጡ መስመር እየያዘ ነው። ህዝቡን አሳትፈን ወንጀለኞች እየለየን ለህግ እናቀርብበት ስርዓት ተጀምሯል። እሱ በቂ አይደለም። ሌሎች ክልሎች ከዚህ ጉዳይ ትምህርት ወስደው ከህግ ውጪ ምንም አይነት ድርጊት ይፈጸም ከጊዜ በኋላ ወጥቶ በሀገርም በዜጎች ላይ ጉዳት የሚያደርስ መሆኑን ትምርት መውሰድ ያስፈልጋል። ተቋማቱም ከዚህ አንፃር ስራቸውን እየሰሩ ማድረግ ያስፈልጋል።
ዶክተር አብይ አህመድ የፌደራል መንግስት ስልጣኑን በክልሎች ውስጥ ተግባራዊ የማድረግ አቅሙን የሚጠራጠር ጋዜጠኛ ላቀረበላቸው ጥያቄም የሰጡት መልስ የሶማሌን ክልል በምሳሌነት ይወሰደ ነበር።
ከሶማሌ ጉዳይ ጋር በእናያይዘው የሶማሌ ልዩ ኃይል ሙሉ በሙሉ ህገ መንግስቱን አውቆ በዛም ይመራ ነበር ማለት አይቻልም። እዛው ቤተሰብ ስብስብ አብዛኛውን ኃይል ይዞ ከህግ ውጪ የግለሰቦችን ፍላጎት ለማራመድ ለማስተካከል ሲሰራ ነበር። ሶማሌ ጀመርነውን የማስተካከያ ስራ በሁሉም ክልሎች በፌደራልም እየጠናከር እንቀጥላለን። በጊዜ ብዛት እየጠራ መሄድ ይሆናል። መንግስት ግን የህግ ልዕልናን ለማረጋገጥ ጉልበት አለ ወይ ከሆነ ጥያቄው ምንም ጥርጥር የለው። የጉልበት ጉዳይ አይደለም። አፈታቱ ምን እናርገው ነው ደጋግመን እያሰብን ያለነው እንጂ አንድ ችግር ሲፈጠር ዘሎ ገብቶ በርከት ያሉ ሰዎች ለመያዝ የሚያስችል አቅም ስለሌለ ተደርጎ ባይወሰድ ጉዳዩ እሱ ሳይሆን ምንም በደል ሳንፈጽም አጥርተን ይዘን ፍርድ ቤት ከቀረብን በኋላም የተሟላ እርምጃ የሚያስወስድ ነገር መኖሩን ለማረጋገጥ በተሰራ ስራ መዘግየቶች እንዳሉ ቢወሰድ ጥሩ ነው።
እድሉን ያገኙ አያሌ ጋዜጠኞች ብዙ ጥያቄዎችን ለጠቅላይ ሚኒስትር አብይ አቅርበዋል። ከጠቅላይ ሚኒስትር ጽፈት ቤት በተገኘው መረጃ መሰረት ከ150 የማያንሱ ጋዜጠኞች ለዛሬው ጉባኤ ታድመው ነበር። በሚቀጥሉት ቀናት አንዳንዶቹን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
በሀገሪቱ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት መንግስቱ ኃይለ ማርያምን እንደማያካትት አስታውቀዋል። የግል ጤናቸውን ጉዳይ በተመለከተ የሚናፈሱ መረጃዎች የተሳሳቱ መሆናቸውንም ገልጸዋል። ከአሜሪካ ጉብኝት ከተመለስኩ በኋላ የተሰማኝን ጤንነት ያህል ተሰምቶኝ አያውቅም ሲሉም ነው የገለጹት። ጠቅላይ ሚኒስትር አብይ በእነዚህና በሌሎች ጉዳዮች ላይ የሰጧቸውን ቀጣይ ማብራሪያዎች የተመለከተውን ሁለተኛ ዘገባ የላከልን እስክንድር ፍሬው ነው።
በአስተዳደራቸው እየታየ ያለው ለውጥ በጋዜጣዊ መግለጫው አካሄድም ተንጸባርቋል። ከተለመደው ጠበብ ያለ ክፍል ሰፋ ወዳለው የመሰብሰቢያ አዳራሽ መዛወሩ ነው የታየው። ቃለ መሐላ ፈጽመው የጠቅላይ ሚኒስትርነቱን ኃላፊነት ከተረከቡበት መጋቢት 24 ቀን ጀምሮ በበርካታ ጉዳዮች ተጠምደው ለቆዩት ወጣት መሪ ጋዜጣዊ መግለጫው የመጀመሪያቸው ነው። የተገኙትን ጋዜጠኞች ቁጥር ለተመለከተም የቀረ የመገናኛ ብዙሃን ተቋም ያለ አይመስልም። እንደዚህ ቁጥሩ የበዛ ካሜራ ፊት ቆም ያላውቅም ሲሉም ነው ጠቅላይ ሚኒስትሩ ጋዜጣዊ መግለጫውን የጀመሩት። ለተለያዩ ጥያቄዎችም ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያምን እንደማያካትት የገለጹበት አንዱ ነው።
ይቅርታ ይደረግላቸዋል ተብሎ ይጠበቃል። ምን ታስቧል ይመጣሉ ወይ ለሚለው ያው እንደምታውቁት አዋጅ ከህገ መንግስት በታች የሆነ ህግ ነው። ህገ መንግስቱ በምህረት አዋጅ የቀይ ሽብር ጉዳይ እንደማይካተት በግልጽ ያስቀምጣል። ስለዚህ
አሁን ባለው ሁኔታ ኮሎኔል መንግስቱ በመረጥ በኢትዮጵያ አይመጡ ተገ መንግስቱ ይሄንን ስፔሲፊክ አርቲክል አሻሽሎ እንደዚህ አይነት ወንጀሎች የሚያካትትበት እድል ወደፊት ካጋጠመ እሳቸውም ሊካተቱ ይችላሉ። አሁን ባለው ሁኔታ ግን ተገ መንግስቱ በግል በቀሽብር የሰጠ ፋይሎችን በመረጥ አዋጅ ማስተናገድ እንደማይቻል ስለሚገልጽና አዋጅ ተገ መንግስቱ በታች ስለሆነ በካቸ ጊዜ አንጻር አይጠበቅም ነው መልሱ።
በአባይ ወንዝ ላይ የተገነባ የሚገኘውን የህዳሴ ግድብ በተመለከተም ለመዘግየቱ አንዱ ምክንያት ፕሮጀክቶቹ በመከላከያ ኢንጂነሪንግ ቴክኖሎጂ ተቋም ወይም ሜቴክ መያዛቸው እንደሆነ አብራርተዋል።
ሁላችሁም እንደምታውቁት የፕሮጀክት ማኔጅመንት በግሉም በመንግስት ሴክተርም በጣም ከፍተኛው ችግር ያለበት ሴክተር በህዳሴ ግድብ ሳይሆን በሁሉም ፕሮጀክቶቻችን ኮንዶሚኒየምም ቢሆን ባስተብነው ጊዜ አንጨርስም፣ ሱካርም ሲሆን አንጨርስም። አንዱ የለምድ ነው። ሁለተኛው ደግሞ የስራ ባህላችን ይሄን በደንብ እየፈተሹ ማስተካከል ያስፈልጋል። ህዳሴ ላይ፣ የሱካር ፋብሪካ ላይ፣ የቤት ግንባታ ላይ፣ የመንገድ ግንባታ ላይ። ሁለተኛው ዲዛይን ህዳሴን የሚያክል ትልቅ ፕሮጀክት በጠራ ዲዛይን ጀምረን በቂ እውቀት ይዘን ስራ ውስጥ ገብተናል ብሎ ማሰብ ያስቸግራል። ሶስተኛው ደግሞ ኮንትራክት አውት ያደረግንበት መንገድ አብዛኛውን ስራ ይሰራ የነበረው ሜቴክ ይባል አገር በቀል ኩባንያ ነው። ይህ ኩባንያ አገር ለማልማት እና ለመቀየር ፍላጎት ባላቸው ኃይሎች ዘራጀ መነሻ ሀሳቡ አገር በቀል አቅም ፈጥሮ የራስን ልማት በራስ ኃይል ማሳለጥ ታሳቢ ያደረገ ነው። አፕሮቻችን ግን በጣም ችግር ያለበት እንኳን ህዳሴ ግድብ መስራት እንደ ህዳሴ አይነት ግድብ በትክክል አይተው የማያውቁ ሰዎች ተሰብስበው ህዳሴ ግድብ እንሰራለን የሚል የሞራል ብቃት ሲይዙ ከእነሱን ማገዝ የሚችል ያን ሞራል ደግፍ የሚችል እውቀት አድቫይዘሪ የሆነ ኃይል አብረን ካላሳተፍን በስተቀር ፍላጎት ነው ይችላል ደረጃ ማለት ግን አይቻልም። ያን ያጋጠሙ ያማጋጠሙ ሳሊኒ መስራት የሚገባውን ስራ ከሰራ በኋላ እኛ ደሊቨር ስላደረግን ዘግይቶብኛልና በርካታ ገንዘብ ክፈሉኝ የሚል ጥያቄ አቅርቧል። ይሄን ለጉዳይ ለማረጋገጥ ከሁለት ወር ገደማ በፊት ወደ ግድቡ ሄጄ ነበር። ግድቡን ለማየት ያለበት ሁኔታ ለማረጋገጥ የህዳሴ ግድብ ማሰባችን በጣም ደስ የሚል ነገር ነው። የህዳሴ ግድብ የእያንዳንዱ ኢትዮጵያዊ አሻራ ያረፈበትና ኢትዮጵያውያን ማለምና ማድረግ የምንችል መሆኑን ለዓለም እናሳይበት ግድብ ነው። ትልቅ ትልም ነው። ካልከወን ነው ካልጨረስ ነው በጣም የሚያሳፍር፣ ከጨረስ ነው ደግሞ የሚያኮራ ነው። አሁን እኛ የምንፈተሸው ትላልቅ በማሰባችን ሳይሆን ትላልቅ በመከወናችን ልክ ነው የሚሆነው። ለመከወን ያለን መንገድ ደግሞ ምን ይመስላል የሚለውን ጉዳይ በእኔ እምነት መሸፋፈን ተገቢ ነው ብዬ ስለማላምን ከመጣው በኋላ ቲም አዋቅሬያለሁ ጥናቱን አጥንተው እንዲያቀርቡ። የቲሙ ውጤት የሚያሳየው በፍጥነት ከሜቴክ ፕሮጀክቶቹ ተወስደው ልምድ ወዳላቸው ኩባንያዎች ካልተሸጋገረ በስተቀረ ባልኩት እድሜ ብቻ ሳይሆን ከዚያ በላይ እንዲቆይ የመጨረስ አዝማሚያችን አስጊ ነው። ለዚህ ብዙ ነገር ወደፊት ሙያተኞች እያጠኑ ያወጣሉ ብዬ አስባለሁ። ይህ ስለሆነ ኢንጂነር ስመኘው ኮንትራክት አውት እንዳደረገ ሰው ሜቴክም ይስራው ሌላም ኩባንያ ይስራው የእሱ ፍላጎት በእሱ ዲዛይን ልክ ኮንትራክተሮች ደሊቨር እንዲያደርጉ ማድረግ ነው የሚጠበቅብን።
ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከዩናይትድ ስቴትስ ጉብኝት ከተመለሱ በኋላ የጤና እክል እንደገጠማቸው የሚገልጹ መረጃዎች በአንዳንድ ማህበራዊ መገናኛ ብዙሃን ተሰራጭተዋል። ስለዚህ የተጠየቁት ጠቅላይ ሚኒስትሩ ፍጹም ጤነኛ መሆናቸውን ገልጸዋል።
የጤና ችግር አላጋጠመኝም፣ ምንም አይነት የጤና ችግር አልነበረኝም። ሙሉ ጊዜን የጠፋሁት በምስራቁ በተፈጠረው ሁኔታ ነው። ከሚዲያ አካባቢ ስላልነበርኩ መሰለኝ እንደዛ የተባለው። እስካሁን በህይወቴ ሆስፒታል ይቻላል በስፖርት ነው ማምነው፣ አላመመኝም። ወደፊትም እንዳያመኝ የኢትዮጵያ እናቶች ይጸልዩልኛል እና ስጋት አይግባ። ግን እንዲያመኝ የሚፈልጉ ሰዎች ካሉ እና እነሱ ሲያሰራጩ እናንተ ደግሞ ሳታረጋግጡ እሱን ለማባዛት ልምድ መውሰድ ያስፈልጋል። ያሞኝ ያክም አጋጣሚ ነው። በጣም ጤነኛ ያንኩበት ጊዜ ካለ ከአሜሪካ መልስ ነው እና በዛ ቢታይ ጥሩ ነው። ሰምቻለሁ አልዋልታውን ግን ውሸት ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።